ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋዜና ዘገባ መሰናዶ ጀመረ።
አደባባይ ላይ በዓሉ ለማክበር የነበረው ተነሳሽነት ዘንድሮ ከነካቴው እንዲጠፋ አምና ደግሞ በጣም በተቆሳቆለ የሰው ህይወትን አደጋ ችግር ውስጥ በሚከት መንገድ ብዙ ሰጣቀባዎች፣ ብዙ ችግሮች፣ ብዙ ሁከቶች የተፈጠሩበት በዓል እንዲሆን ማድረግ መቻሉ እነዚህ ሁሉ በጣም የሚያሳስቡ የሚያሳዝኑና መሆን የማይገባቸው የነበሩ እንደሆኑ ነው የማስበው።
የህዝብ ተወካዮች ምክር ቤት የህዝብ በዓላትን የረፍት ቀናትና የበዓላትን አከባበርን ለመወሰን የወጣ ረቂቅ አዋጅን በተመለከተ የሰዎችን አስተያየት አስተባብረናል። ዘገባለን የደንገረመ የምሽቱ መሰናዶ በመምራት ብርሃን አለም ደግሞ በድምጽና ምስል ምህንድስና ከመላ አሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የኢትዮጵያ መገናኛ ብዙሃን ምክር ቤት የህትመትና የሳተላይት ክፍያ ዋጋ እየጨመረ በመምጣቱ የፕሬስና የቴሌቪዥን መገናኛ ብዙሃኖች ፈተና ውስጥ መሆናቸውን ገልጿል። ገብረ ሚካኤል ገብረ መድህን ዘገባለሁ።
ላለፉት አመታት በአዲስ አበባና በዋናውና ከተሞች መንገዶችና የመዝናኛ ስፍራዎች በብዛት ሲነበቡ የነበሩት የህትመት ብዙሃን መገናኛዎች ከቅርብ ጊዜ ወዲህ በቁጥርም በአይነትም እየተመናመኑ ይታያሉ። ለዚህም ከሚጠቀሱት የተለያዩ ምክንያቶች ውስጥ የህትመት ዋጋ መናር ዋናው እንደሆነ የዘርፉ ባለሙያዎች ይናገራሉ። አቶ ቴዎድሮስ ካሳው የሀበሻ ወግ መጽሔት ዋና አዘጋጅ ሲሆን ችግሩ በየጊዜው እየተባባሰ እንደመጣ ያስረዳል።
ከ2008 ዓመተ ምህረት ጀምሮ እስካለንበት ከ2016 ዓመተ ምህረት ድረስ ነው በህትመት የነበር ነው። የዛን ወቅት በመጀመሪያ በምንጀምርበት ጊዜ ሁሉም ነገር ጥሩ ነበረ። ከወረቀት ጋር የተያያዘ ስጋት አልነበረንም። 2010 እንደዚህ ለውጡ ከመጣ በኋላ ወረቀት በየጊዜው እየጨመረ መጣ። መጽሔቱን ጽፈን አዘጋጅተን በፒዲኤፍ ፎርማት አዘጋጅተን ነው እንግዲህ የምናሳተመው እና አዘጋጅተን ማተሚያ ቤት ልንልከው ስንል ቆየ፣ ዛሬውን ዋጋ እናቀውም፣ አንዴ እንስራላችሁ ብሏል። እንደ አዲስ ነበረ በየሳምንቱ ዋጋ እየተሰራ የነበረው። ሁለተኛ ደግሞ ጭማሪ እናደርግ ነበረ። 10 ብር ነበር የዛን ጊዜ የነበረው። አሁን መጨረሻ ስናቆም 50 ብር ነው ያቆምነው እና በኋላ ግን እኛ ራሱ ዋጋ መጨመር እኛ ራሱ እያፈርን መጣን። ሳምንታዊ የነበረውን በኋላ በ15 ቀን አደረግን፣ እየከበደን ሲመጣ ማለት ነው። ከ15 ቀንም አንደፈና ደግሞ እንደዚህ በ20 ቀንና በወር ወደ ማድረግ ደረጃ ሄድን። ሁሉም ነገር ከአቅም በላይ ሆነ። ንግድ ፈቃዱን አልመለስንም፣ የህትመት አቁመናል። ለልጆች ልሳን ጭምር ስለሆነ የሆነው እነዛ ሰዎች ድምፅ ድምፅ አልባ ነው የሆኑት።
የህትመት ዋጋ መናር እድገቱ ፈጣን እንደሆነ የሚገልጸው ደግሞ ለአራት ዓመታት በገበያው ከቆየ በኋላ ህትመቱን በቅርቡ ያቆመው የአዲስ ማለዳ ጋዜጣ ባለቤት አቶ አማኒሁን ረዳ ነው።
ስንጀምር እናበት ከነበረው ወደ 560% ዋጋ ጭማሪ ነው ይበቀላል። ከአራት ዓመት በኋላ ነው ያቆምነው። ለምሳሌ ስንጀምር 6 ብር ከ39 ሳንቲም አካባቢ 6 ብር ከ50 በታች ነው አንዱ ጋዜጣ ስናሳትም የነበረው ብርሃንና ሰላም። ፋይናሊ እኛ አዲስ ማለዳን ህትመቱን ለማቋረጥ እነርሱም አዲስ ማለዳ 35 ብር በላይ ነበር ይታተም የነበረው። እኛ ግን ለአንባቢ የምናቀርብበት ዋጋ 10 ብር ነው። አከፋፋዮችና ጨርሻሪዎች ከዛ ላይ የሚወስዱትን ወስደው እኛ ጋር 7 ብር ከ50 ነው ይመጣ የነበረው። ግን ብዙ እርቀት ሚስተን አልቻለም።
የኢትዮጵያ መገናኛ ብዙሃን ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ በጉዳዩ ላይ ለአሜሪካ ድምጽ በሰጡት ቃለ መጠይቅ የህትመት ብዙሃን መገናኛዎች ችግር ላይ መውደቃቸውን ይናገራሉ።
የህትመት መገናኛ ብዙሃኑ ኦልሞስት አሁን የጠፋ ያለበት ደረጃ ላይ ነው ያለው። እኛ ጋር እንግዲህ ያሉ የህትመት መገናኛ ብዙሃን ከግማሽ በላይ የሚሆኑት የሚያትሙ አይደሉም። አሁን በቀጥታ በህትመት ጋዜጣና መጽሔት ያሳትሙ የነበሩ ፊታቸውን ወደ ዲጂታል ሚዲያ ያዞሩና ያቋረጡ ህትመታቸውን ናቸው ያሉት። በህትመት ላይ ያሉትም 3-4 በላይ አይሆኑም እኛ ጋር አባል ሆነውም እየሰሩ ያሉት የግሎቹ። ስለዚህ ይሄ ችግር ምንድን ነው? ዋናነት እንግዲህ የህትመት ዋጋ እየናረ ነው እየጨመረ ነው ያለው። የህትመት ዋጋ እየጨመረ ባለበት ጊዜ ደግሞ የአንባቢ ቁጥር እየቀነሰ ይመጣል። ምክንያቱም የህትመት ዋጋውን ለመቋቋም የመሸጫ ዋጋውን ከፍ ሲያደርጉ ደግሞ ካለው ኑሮ ውድነት አንጻር ገዢዎች ብዙ አይኖሩም። በዚህ የተነሳ ኮፒ ይቀንሳል እና የሚያዋጣ አይነት የቢዝነስ ዘርፍ አይደለም።
ይኸው ችግር ለበርካታ ብዙሀን መገናኛዎች መዘጋት አሊያም ወደ ዲጂታል አውድ ለመሸጋገር ገፊ ምክንያት እንደሆነ አቶ ታምራት ገልጸው የተቀሩትም ገበያ ላይ ለመቆየት እየታገሉ መሆናቸውን ያመለክታሉ።
እኔ ላለፉት 22 ዓመታት ነው በህትመት ኢንዱስትሪ ውስጥ የቆየሁት። ቀደም ሲል በየሳምንቱ በየ15 ቀኑ ይፋጠን ነበር የኛ ቁም ነገር መጤ አሁን በየሳምንቱ በየ15 ቀኑ ለማተም የሚያስችል እድል የለም። በዚህ የተነሳ በየወሩ ነው ለማውጣት ጥረት እያደረግን ያለ ነው። እሱም ሆኖ በጣም በተወሰነ ኮፒ ነው እየተሰራጨ ያለው። እግዚአብሔር እሱም እየታተመ ያለው ኦልሞስት በጎ ፈቃደኛ በሚባሉ የማስታወቂያ ድርጅቶች የግል ድርጅቶች በሚሰጡ ማስታወቂያ እየተደጎመ የሚወጣ ነው። ድጎማ ከሌለ መጽሔቱን ማሳተም የሚቻልበት እድል በጣም ዜሮ ነው። በጣም ልዩ ደግሞ የሚያስገርመው ነገር ምንድነው? በዚህ ወር ያታተምኩበት ሂሳብ በሚቀጥለው ወር አታሳተምበትም። እና በሚቀጥለው ወር ደግሞ ምን እንደሚመጣ አታውቅም። ስለዚህ ራስን ማዘጋጀት ያስፈልጋል። ምናልባት በሚቀጥለው ወር ላይወጣ ይችላል።
አቶ አማን ይሁን ረዳ ለህትመት ዋጋው መናር ልዩ ልዩ ምክንያቶችን ይጠቅሳሉ። በተለይም የኮቪድ-19 ወረርሽኝ እንደዚሁም የጦርነትና የግጭት ተጽዕኖ ኢኮኖሚያዊ እንቅስቃሴውን በማወኩ ማስታወቂያ አስነጋሪዎች ዘርፉን እንዳይደግፉ ማድረጉን ተናግረዋል። ከውጭ ምንዛሪ ጋር ተያይዞ ያለው ተግዳሮትም በህትመት ኢንዱስትሪው ላይ የራሱን አሉታዊ ጫና ማሳረፉን ይገልጻል።
ለህትመት የሚያስፈልግ ግብዓት ለጋዜጣም ብለው ለተማሪ መጽሐፍም ብለው ለምንም ጉዳይ የሚያስፈልገው የህትመት ግብዓት 100% ከውጭ የሚመጣ ይሄ ደግሞ ሀገሪቱ በአሁኑ ሰዓት ካለችበት ከፍተኛ የሆነ የውጭ ምንዛሪ እጥረት እና የኢኮኖሚ መቀዛቀዝ አንጻር ከፍተኛ የሆነ የዋጋ ንረት ተከስቷል። በወረቀት፣ በቀለም፣ ሌሎቹ የህትመት ግብዓቶች ዋጋ ላይ በጣም ከፍተኛ ጭማሪ ይታያል።
በበይነ መረብ የሚሰራጩ የብዙሃን መገናኛዎች መበራከትም ለዚሁ ዘርፍ ፈተና መደቀናቸውን አቶ አማን ይሁን ይናገራል።
በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ በኩል የመጣው አብዮት እንዳስቆመው የምንችለው ሳይሆን በፍጥነት እየሄደ ያለን ባቡር ወደ ባቡሩ ገብተን አብረን መጓዝ ነው። ያ ምንም አማራጭ የለም። አሁን የፈለገ መንግስት 1 ቢሊዮን አይደለም በየአመቱ 5 ቢሊዮን ብር ህትመት ሚዲያው እንዳይጠፋ እደጉማለሁ ቢል ከመሞት አይደለም። በዋሽንግተን ፖስት እንደ ሳን ፍራንሲስኮ ብዙዎቹን ጎብኝተናል፣ ሄደን አይተናቸዋል። እና ሽንት እያደረጉ ነው። ይህንን ፈተና እድልን ጭምር ጊዜ መጣ መሆኑን ተገንዝበን ይበልጥ ህዝባችን ወቅ እና መረጃ የማግኘት መርክ ስላለው እነዚህም ትሎች ተጠቅመን እንዴት ነው ገልተኝነትን ስርዓት ባለው መንገድ ሪሊ ተልኮ መወጣት በሚያስችል አግባብ መምራት የምንችለው ምንም ማሰብ ያለብን ጊዜ ነው ማሰብ የለት ከሰውነ ስማርትፎን የተጠቀመለ ጋዜጣ የፈለገ ብዙ ቢታተም ትንድ ሺ ኮፒ ይታተማል። የህትመት ሚዲያውን ይዘን ካልቀጠልን የሚል መንገት አገር ትግሪ አላምንም። ፊትለፊታችን ሌላ ትልቅ እድላለን ሲዘ ዲጂታል ቴክኖሎጂ ይዞ ሊመጣ ያንን በፍጥነት ግራብ አድርጎ በዚህ አዲስ ሪያሊቲ ውስጥ መስማማት ነው ያለን።
አቶ ቴዎድሮስ ካሳው ግን ሁለቱም ተጣጥመው መሄድ እንደሚችሉ ይናገራል።
አንዳንዶች የሚያነሱት ሀሳብ አለ። ዲጂታል ሚዲያው መምጣቱ እሱ ነው የህትመት ነገርን ወደኋላ ያስቀረው ይላሉ። ያ ግን ትክክለኛ ሀሳቤና አመለካከት አይደለም ብዬ ነው የማስበው። ምክንያቱም በዲጂታል ጉዳይ ከተነሳ የሰለጠነው ዓለምም ከኛ የበለጠ ዲጂታል ሚዲያውን እያስኬደ ነው ያለው። ግን ዲጂታሉም ህትመቱም ጎን ለጎን ነው እየሄደ ያሉት በየትኛውም የሰለጠነው ዓለም።
የኢትዮጵያ መገናኛ ብዙሀን ምክር ቤት ምክትል ስራ አስፈጻሚው አቶ ታምራት በበኩላቸው ከህትመት ይልቅ የዲጂታል ብዙሀን መገናኛው ለቁጥጥር ስለሚያስቸግር ጉዳት ያስከትላል ባይ ናቸው።
እኛ እንደ ፈተና የምናነሳው ነገር ምንድን ነው? ዲጂታል ሚዲያው እንደሚታወቀው በጋዜጠኞች ብቻ የተሞላ አይደለም። የተለያየ ፍላጎት ያላቸው የጋዜጠኝነት ስርዓት ደንብና ስነ ምግባር ደንቡን የማይከተሉ ወይም የማያውቁ ወይም ሆን ብለው የሚጽፉ ሰዎች ያሉበት ከመሆኑ ጋር ተያይዞ የሚተላለፉት መረጃዎች ምን ያህል ታማኒ ናቸው፣ ምን ያህል ወቅታዊ ናቸው፣ ሚዛናዊ ናቸው የሚለው ጉዳይ ያሳስበናል እና ከዛ ጋር ተያይዞ በጣም በርካታ ሐሰተኛ መረጃ ስርጭቶች እና የእርስ በርስ ግጭት ሊያስነሱ የሚችሉ መልእክቶች ሲተላለፉ ይታያል እና እዛ ውስጥ ያለው ችግር ምንድን ነው? ይህንን ደንቡ አክብሮ የመስራትና የጋዜጠኝነት ስነ ምግባርን የመከተል ጉዳይ ነው።
ችግር ላይ የወደቁት የህትመት ብዙሀን መገናኛዎች ብቻ ሳይሆኑ የቴሌቪዥን ጣቢያዎችም ናቸው ያሉት አቶ ታምራት ኃይሉ ይህም ከሳተላይት ክፍያ ጋር እንደሚያያዝ ጠቁመዋል።
መደበኛ የዕለት ተዕለት ስራቸውን አከናውነው ለሰራተኞች ደግሞ የቤት ኪራይ፣ የስራ ማስኬጃ እሱን ሁሉ ለማድረግ እና የሳተላይት ክፍያ ለመክፈል በጣም ችግር ላይ ናቸው ያሉት እና እነሱም እንደዚሁ በተለይ በውጭ ምንዛሪ የሚከፈል ደግሞ መሆኑ የሳተላይት ክፍያ ሌላ ፈተና ሆኖባቸዋል እና አንዳንዶቹ የማቋረጥ ሂደት ውስጥ ናቸው ያሉት። አንዳንዶቹ ደግሞ ካሉበት ደረጃ ወይም ከኳሊቲው ዝቅ በማለት አነስተኛ ክፍያ ዋጋ ሲቀንሱ አብሮ የቴሌቪዥኑ ኳሊቲ ይቀንሳል፣ ከኤችዲ ወደ ኤስዲ ይቀየራል።
የኢትዮጵያ መገናኛ ብዙሀን ምክር ቤት ባለፈው የካቲት 28 ቀን 2016 ዓ.ም በአዲስ አበባ ባካሄደው ዓመታዊ ጠቅላላ ጉባኤ ችግሮቹንና ተግዳሮቶቹን አንስተው መወያየቱንና ለመንግስትም ጥያቄዎችን ማቅረቡን የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ገልጸዋል። መንግስት ለአሳሳቢው ችግር ትኩረት እንዲሰጥም ጠይቀዋል።
የህዝብ መገናኛ ብዙሃኑን ለመመለስ የህዝብ ዋጋ በተለይ በወረቀት ላይ ያለው ታክስ መንግስት ኮንሲደር እንዲያደርግ ምክንያቱም ያሉት የመገናኛ ብዙሃን የህትመት መገናኛ ብዙሃን ቁጥራቸው ብዙ የሚባል አይደለም። ለነሱ የሚታተመው ነገር ላይ የወረቀት ዋጋ ቅናሽ ሊደረግ ቢያንስ በተወሰነ ደረጃ ገበያውን ለመቋቋም ይቻላል የሚል እምነት አለን። ከአሁን በፊትም ይሄንን ለሚመለከታቸው የመንግስት ተቋማት በደብዳቤም አሳውቀናል። ከዚህ በተጨማሪ ደግሞ የህትመት መገናኛ ብዙሃን በተለይ ፕሬሱ ከመጽሐፍ ህትመት በተለየ ሁኔታ የቫት ከፋይ ነው። ከእያንዳንዱ ጋዜጣ ላይ ወይም ከእያንዳንዱ መጽሔት ላይ እኛ ቫት ከፍለን አሳትመን መልሰን ደግሞ ቫት ሰብስበን ለመንግስት መክፈል ይጠበቅብናል እና ምናልባት የቫቱንም ከህትመት መገናኛ ብዙሃን ለማንሳት ለመንግስት እንደ አንድ የቀረበ ጥያቄ ነው። በዚህ ጠቅላላ ጉባኤ ላይም እንደ አንድ የመፍትሄ ሀሳብ የተነሳ ጉዳይ ነው። መገናኛ ብዙሀን በጣም በርካታ ችግሮች እየተጋፈጡ ነው ያሉት። አንዳንዶቹ ህትመት አቁመዋል፣ አንዳንዶቹ ከአየር ላይ ሳተላይት ወርደዋል። ከስራውም ራሳቸውን ያገለሉ መገናኛ ብዙሀን ስላሉ እንደው ይህንን ወደ መደበኛው ስራ መመለስ የሚቻልበትን እድል በጋራ እንድንፈልግ ለመንግስትም ጥሪ እናቀርባለን።
በብዙሀን መገናኛዎች መሰረተ ህልውና ላይ የተጋረጠው ይኸው ፈተና ዘርፉ ለዲሞክራሲ መስፋትና መዳበር እንደዚሁም ሐሳብን ለመግለጽ ነጻነት የሚያበረክተውን ሚና የሚያዳክም እንደሆነ ባለሙያዎቹ አመልክተዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የህዝብ ተወካዮች ምክር ቤት የህዝብ በዓላትን የረፍት ቀናትና የበዓላትን አከባበርን ለመወሰን የወጣ ረቂቅ አዋጅ ላይ ተወያይቶ ለዝርዝር እይታ ለቋሚ ኮሚቴ ባለፈው ሳምንት መርቷል። ረቂቅ አዋጁ ህዝባዊ በዓላትን የሚያስተባብሩ የመንግስት ተቋማትን የሰየመ ሲሆን የጉዞ አድዋ መስራችና የፊልም ባለሙያ የሆነው ያሬድ ሹመቴም ሁኔታ የበዓላትን ህዝባዊነት ሊያሳጣ ይችላል ሲል ስጋቱን ለአሜሪካ ድምጽ ገልጿል። አስማማው አየነው በዙሪያ ያሰናዳው ዘገባ ይቀጥላል።
ግማሽ ክፍለ ዘመን ሊደፍን የተቃረበው የህዝብ አላትና የረፍት ቀንን ለመወሰን የወጣው አዋጅ በአዲስ የሚተካ ረቂቅ መጋቢት 3 2016 ዓ.ም ለህዝብ ተወካዮች ምክር ቤት ቀርቦ ውይይት ተደርጎበታል። ይህ ረቂቅ አዋጅ ከመጠነኛ መሻሻል በስተቀር ባለበት እስካሁን ተግባራዊ እየተደረገ ያለውን በደርግ ዘመን በ1967 ዓ.ም የወጣውን አዋጅ ሙሉ በሙሉ የሚሽር ነው የሚሉት በጉዳዩ ዙሪያ ለአሜሪካ ድምጽ አስተያየታቸውን የሰጡት ጠበቃና አማካሪ አቶ ዳዊት ገብሩ ታሪካዊ ሂደቱንም እንደሚከተለው ያብራራሉ።
ሁሉም መጀመሪያ ጊዜ ስለ ህዝባዊ በዓልና ረፍት ቀን ለመወሰን አዋጅ ወጣው በንጉስ ዘመን መንግስት ጊዜ ሲሆን የህዝብ በዓላትና ስለ እሁድ በዓል አከባበር ለመወሰን የወጣ አዋጅ ቁጥር 151 1948 ይባል ነበር። ከዚህ አዋጅ በኋላ ነው ጊዜያዊ ወታደራዊ አስተዳደር ደርግ የህዝብ በዓላትና የረፍት ቀን ለመወሰን በሚል ባወጣው አዋጅ ቁጥር 16/1967 የሻረው ማለት ነው። እንግዲህ ከደርግ መንግስት በኋላ በኢህአዴግ ዘመነ መንግስት አዋጅ ቁጥር 1967 ለማሻሻል የወጣ አዋጅ ቁጥር 2988 የሚባል ነበረ። ይህ አዋጅ ከአዋጅ ቁጥር 1967 በሰነድ ደረጃ የቀነሰው ሆነ የጨመረው ነገር የለም። ማለትም በአዋጅ ቁጥር 1667 የተጠቀሰው አንቀጽ 3(1) ንዑስ አንቀጽ ቀ ሰርዞ አዲስ ንዑስ አንቀጽ ያስገባው 1(ቀ) በሚል ተክቶታል ማለት ነው። የተተካው ንዑስ አንቀጽ 1(ቀ) የድል ቀን ሚያዝያ 27 እንደሆነ ይገልጻል። ሆኖም በአዋጅ ቁጥር 1667 አንቀጽ 3(1) ቀን የተቀመጠው ፍሬ ነገርም የድል ቀን ሚያዝያ 27 መሆኑን በተመሳሳይ ስላስቀመጠ የተሻሻለው ምኑ እንደሆነ ያው ግርታ ያስነሳል በባለሙያዎች አካባቢ ማለት ነው። ስለዚህ ባጭሩ ምንድን ነው በኢህአዴግ ጊዜ የወጣው አዋጅ ቁጥር 2988 አዋጅ ቁጥር 1667 የአንድን ህዝባዊ በዓል ቀን ቁጥር ወደ ግዕዝ እንዲቀመጥ ከማድረጎች በደርግ ጊዜ የወጣውን አዋጅ ቁጥር 1667 ተፈጻሚነቱ ቀጥሏል ማለት ነው። የበዓላቱ ቁጥር ጋር በተያያዘ ያው 13 ቢሆኑም በህጉና በአተገባበሩ ልዩነት አለው። በአዋጅ ቁጥር 1667 የተመለከተው እንደሆነ 13 በዓላቶች ይኖራሉ መስከረም 2ን ጨምሮ ማለት ነው። መስከረም 2 የተጠቀሰው ያው የህዝብ ንቅናቄ ወይም ሪቮሉሽን ቀን መታሰቢያ ከደርግ መውደቅ በኋላ በተግባር አይከበርም፣ ያው ካላንደር ላይ የለም። ከዚህ አንጻር ከአተገባበሩና ከህጉ አንጻር ስናየው ልዩነቱ ወደ 12 ያመጣዋል። ነገር ግን ሁላችንም እንደምናውቀው ግንቦት 20 ወይም ደርግ የወደቀበት ቀን ላለፉት 30 ዓመታት ሲከበር ነበረ። ይህ ደግሞ የሚከበር ከሆነ ቁጥሩ ወደ 13 መጥሷል ነው። በእርግጥ ያው ከ2008 ጀምሮ የድሮ ድምቀቱና ሀገር አቀፋዊ መልኩን ይዞ እየተከበረ አይደለም። ወደፊት የሚኖረው ቦታ ህዝባዊ በዓል ይከበራል ወይስ እንደ ብሔር ብሔረሰቦች ታስበው ጋር ይዘው ወይ ከናካት ይረሳል የሚለው ያው አከራካሪ ነው።
ምክር ቤቱ ረቂቅ አዋጁን ለዝርዝር እይታ ወደ ቋሚ ኮሚቴ በመራበት ውይይት ላይ አጭር ማብራሪያ ያቀረቡት የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ ስለ አዋጁ ምንነት ያብራሩም
የህዝብ ባላትና የረፍት ቀናት አዋጅ ቁጥር 16 ህዝባር 1967 እንደተሻሻለ የህዝብ ባላትና የረፍት ቀንን የወሰነና በወራዊ ደረጃ እንዲከበሩ የተደነገገ ቢሆንም የህዝብ ባላት ሊያበረክቱ የሚችሉትን ማህበራዊና ኢኮኖሚያዊ ጥቅም ሊያስገኝ በሚችል መልኩ በድምቀት የሚከበሩበትን ዝርዝር ያከባበር ስርዓት ያላስቀመጠ ለባላቱ አከባበር ከመንግስት የሚጠበቀውን ሰላምና ደህንነት የማስጠበቅ እንዲሁም በቂ የሚዲያ ሽፋን የመስጠት ኃላፊነት የማያስቀምጥ በመሆኑ በአጠቃላይ ሰፋ ያሉ ጉድለቶች የሚታዩበት እንዲሁም በተደጋጋሚ ሲሻሻል የቆየ በመሆኑ ነባሩን አዋጅ ከማሻሻል ይልቅ ሙሉ በሙሉ በአዲስ መተካት አስፈላጊ ስለሆነ ይህ ረቂቅ አዋጅ ተዘጋጅቷል። ረቂቅ አዋጁ በሶስት ክፍሎች እና በ19 አንቀጾች የተደራጀ ሲሆን የተፈጻሚነት ወሰንን እና ብሔራዊ በዓላት እንዲሁም ሃይማኖታዊ በዓላት አከባበሪን የተመለከቱና ሌሎች ልዩ ልዩ ድንጋጌዎች ተካተውበታል።
ረቂቅ አዋጁን በተመለከተ ዝርዝር መረጃዎች በበቂ ሁኔታ እስካሁን አለመውጣታቸው የሚናገሩት የሕግ ባለሙያው አቶ ዳዊት ይህም በዝግጅት ምዕራፍ ወቅት ሊደረጉ የሚገቡ ውይይቶች በበቂ ሁኔታ እንዳልተደረጉ የሚያመላክት ነው ይላሉ።
አንድ ህግ ሲወጣ በተሻለ መጠን ጥናት መስራት ያስፈልጋል። ሌላው ከባለድርሻ አካላት ጋር ዝርዝር የሆነ ውይይት ማድረግ ማዳበር፣ የመጀመሪያውን ረቂቅ ደግሞ ለህዝብ ይፋ ማድረግ በተደጋጋሚ ያው ለረቂቁ አጭር ማብራሪያ ማዘጋጀት ለፍትህ ሚኒስቴር መላክ በዚህ አይነት ዝርዝር ሂደቶች ወይም ተግባሮች አሉ። እነዚህን ተግባሮች ተከትሎ የወጣ ረቂቅ ህግ ነው ወይ ያው አከራካሪ ሊሆን ይችላል። ምክንያቱም ለህዝብ ተወካዮች ምክር ቤት ከመጠረቡ በፊት ሰፊ ውይይት እንደሚያስፈልግ ቢገልጽም ይሄ ረቂቅ ህግ ለህዝብ ግልጽ ሆኖ መውጣቱን የሚያሳይ ማስረጃ የለም።
የአሜሪካ ድምጽ ያገኘው የረቂቅ አዋጅ ቅጅ እንደሚያሳየው የህዝብ በዓላትን ተከብረውና ታስበው የሚውሉ ብሔራዊ በዓላት እንዲሁም ሃይማኖታዊ በዓላት ሲል በሶስት ይከፋፈላቸዋል። የዘመን መለወጫ፣ የአድዋ ድል፣ የሰራተኞች ወይም ለባደሮች ቀን እንዲሁም የአርበኞች ወይም የድል ቀን ተከብረው የሚውሉ ብሔራዊ በዓላት በሚል በረቂቅ አዋጁ የተጠቀሱ ሲሆን መደበኛ ስራም ዝግ የሚሆንባቸው ናቸው። ከዘመን መለወጫና ከአርበኞች በዓላት በስተቀር ለሌሎች በዓላት አከባበራቸውን የሚያስተባብር የፌዴራል መንግስት መስሪያ ቤትም ተሰይሞላቸዋል። የአድዋ ድል በዓል አከባበርን በባለቤትነት የማስተባበር ኃላፊነት የተሰጠውም ለመከላከያ ሚኒስቴር ነው። አዋጁ ገና ሳይጸድቅም ዘንድሮ የተከበረውን 128ኛ የአድዋ ድል በዓል መከላከያ ሚኒስቴር አስተባብሮታል። የጉዞ አድዋ መስራችና የፊልም ባለሙያ ያሬድ ሹመቴ የአድዋ በዓል በሚገባው ክብር ደረጃ እንዲከበር እርሱና ጓደኞቹ ብዙ መድከማቸው ይናገራል። አሁን አከባበሩ በመከላከያ ሚኒስቴር በባለቤትነት እንዲመራ በረቂቅ አዋጁ መመላከቱንም እንደ ትልቅ ውጤት እንደሚያዩ ይናገራል። ነገር ግን በዓላትን የመንግስት ተቋማት በሚያስተባብሩበት ወቅት አከባበሩ ህዝባዊነቱን እንዲያጣ እየተደረገ ነው ሲል የዘንድሮን በዓል ማሳያ አድርጎ ስጋቱን ይገልጻል።
በዓሉን የሚያጎሉ፣ በዓሉን የሚያከብሩ፣ በዓሉን ከፍ የሚያደርጉ ውስጥ ያሉትን ትልልቅ ርዕሰ ጉዳዮች አጉልተው ለህዝብ የሚያወጡ እንደ ሙዚየም ግንባታ የመሳሰሉ ነገሮች እንዲሰሩ መቻላቸው በሙሉ ህዝቡ ያደረገው ንቅናቄ፣ ወጣቶች ያደረጉት የተለያዩ ተሳትፎች ውጤት በመሆኑ ይህንን እንደ ድል ባለቤትነት ጭምርም እኔና አጋሮች ባልደረቦች በሙሉ በአጠቃላይም ይህን ትውልድ በሙሉ የሚያኮራ ነው ብዬ ነው በቅንነት ቀድሜ የምወስደው ማለት ነው። ከዛ ግን ልክ አድዋ ላይ እንደገጠመን በአመታት ግንኙነቶች ውስጥ በዓሉ ላይ ባለቤት ከመሆን ወጥተን አላፊ ብቻ መንገደኞች እንድንሆን እና ባይተዋር እንድንሆን የተደረገበትን ሂደት ሳየው የእሱ አይነት ነገር ደግሞ በህዝብ ላይ መደረጉ በተለይ ባለፉት አመታት የዛሬ አመት እና ዘንድሮን ጨምሮ አደባባይ ላይ በዓሉን ለማክበር የነበረው ተነሳሽነት ዘንድሮ ከናካቴው እንዲጠፋ፣ አምና ደግሞ በጣም በተጎሳቆለ የሰው ህይወትን አደጋ ችግር ውስጥ በሚከት መንገድ ብዙ ሰጣገባዎች፣ ብዙ ችግሮች፣ ብዙ ሁከቶች የተፈጠሩበት በዓል እንዲሆን ማድረግ መቻሉ እነዚህ ሁሉ በጣም የሚያሳስቡ የሚያሳዝኑና መሆን የማይገባቸው የነበሩ እንደሆኑ ነው የማስበው። በዘንድሮ የበዓል አከባበር ላይ እውነት ለመናገር አደባባይ የመውጣትን ፍላጎት በብዙ ሰዎች ዘንድ እየጠፋ መሄዱንም ጭምር የሚያሳይ ነው። እንዴት እንደተከበረም አይተናል። በተወሰኑ በተጋበዙ ሰዎች እና መንግስት በሚፈልገውን ሐሳብ ቻቁጭ ነው በሚመለከቱ ወይም ምናልባትም ከዚህ በፊት በፍላጎታቸው አደባባይ ወጥተው ያልነበሩ ሰዎችም ጭምር የተሳተፉበት ባህሉ ይከበርበት የነበረው የዳግማዊ አፄ ምኒልክ አደባባይ ለባህሉ ጀርባ ሰጥቶት እንዲከበር የተደረገበት ነገር በሙሉ የሚያስከፋ የሚያስቆርፍ ነው።
መንግስት በባላት አከባበር ወቅት የሚንጸባረቁ ሐሳቦች ይህን እንዲያደርግ አስገድዶት ከሆነም ይህ ሊሆን የቻለበትን ችግር ከስሩ መፍታት እንጂ የባላቱን ህዝባዊነት ማሳጣት አይገባም ሲል ያሬድ ይናገራል።
ህዝቡ የራሱ የራሴ ብሎ የሚያስበው የኔ ነው ብሎ ወጥቶ አደባባይ የሚያከብረው በጣም በንጹህ ልቦና በንጹህ ፍላጎት ወጥቶ ክብረ በዓል በደንብ አድምቆ የሚመለስበትን መንገድ ሊዘጋ ሊከለክል በሚችል መንገድ ከሚደረግ ይልቅ ነጻነት የሚሰጡ ሰዎች ሐሳባቸውን በነጻነት ሊገልጹ የሚችሉባቸው ሌሎች መድረኮች ቢኖሩ ኖሮ መከልከል ይሄና የሚፈቀድ ነገር ቢኖር የሚከለከል ነገር አይኖርም ነበር ብዬ ነው የምወስደውና በእኔ እምነት የአድዋ ድል በዓል ብቻ ሳይሆን ሌሎችም መንፈሳዊ በዓላት እንደ ጥምቀት የመሳሰሉት ከሃይማኖታዊ በዓላቸው ባለፈ ሌሎች ሐሳቦች ተንጸባርቀውባቸው ከሆነ የዛ መነሻ ችግሩ ሐሳብ መግለጫ መድረኮችና መንገዶች አደባባዮች መጠቀሚያ የሆኑ መንገዶች አለመኖራቸው ነው የሚመስለኝ። ስለዚህ የአድዋ ድል በዓል በዚህ አይነት ሁኔታ ደንብ ከልባቸው በንጹህ ልብ መንፈሱን አድዋን በሚመጥን ደረጃ ሊያከብሩ ጭምር የሚያባርር የሚያስወግድ የሚያርቅ በመሆኑ ምናልባት ዘንድሮ እንደተወሰደው እንደሆነው በቀጣይ ዓመታቶች የባይተዋርነት ስሜቱ ጨምሮ በዓሉን የኔ ነው ከማለት ይልቅ መንግስት ባስቀመጠው መንገድ ለመሄድ የማይስማሙ ሰዎች ባይተዋር እየሆኑበት በስንት ትግል እየከበረ የመጣው በዓል ወደኋላ እያነሰና የድሉን መንፈስ በጣም እያሳነሰው እንዳይሄድ ስጋት አለ።
የዓለም የሰራተኞች ቀን የሰራተኞችን ጉዳይ በሚመራው ሚኒስቴር መስሪያ ቤት አስተባባሪነት እንደሚከበርም በረቂቁ ላይ ሰፍሯል። በዓላቱን በበላይነት የሚያስተባብሯቸው ተቋማት መኖራቸው በጎም አሉታዊም ተጽዕኖ ሊኖረው ይችላል የሚሉት የሕግ ባለሙያው አቶ ዳዊት በበኩላቸው ይህንን ስጋት ለማስወገድ የሚረዳውም ከመጽረቁ በፊት በቂ ውይይት ማድረግ ነው ይላሉ።
እንደየዘርፉ የሃይማኖት በዓላቶችን በሃይማኖት ተቋሞች ጋር መነጋገር፣ የብሔራዊ በዓላቶችን ደግሞ በተለይ ከፖሊስ ለማሴች ለመወያየት የሲቪክ ማህበራትን ጨምሮ የተለያዩ የዲሞክራሲ ተቋሞች ሲሳተፉበት ውይይት ሲያደርጉበት የሚዳበርና የሚስተካከል ይመስለኛል። ግን ይህን እንደዚህ መሰረታዊ የሆነ አካሄዶች መንግስት ካልተከተለ ወይም የህዝብ ተወካዮች ምክር ቤት ይህንን ወደኋላ መልሶ ተግባሩን ካረጋገጠ አንድነትን የማምጣት እድሉ ጠባብ ሊሆን ይችላል የሚል እምነት አለኝ።
በረቂቅ አዋጁ ስራ ሳይዘጋ ታስበው የሚውሉት ብሔራዊ በዓላት በሚል የካቲት 12 ቀን የሚከበረው የሰማዕታት ቀን እና ህዳር 29 ቀን የሚከበረው የኢትዮጵያ ህብረ ብሔራዊነት ወይም የብሔር ብሔረሰቦች ቀን ተጠቅሰዋል። የባህልና ስፖርት ሚኒስቴርና የፌዴሬሽን ምክር ቤት ደግሞ እነዚህን በዓላት የሚያስተባብሩ የፌዴራል ተቋማት ናቸው። በረቂቁ በሃይማኖታዊ በዓልነት የተቀመጡት 5 የክርስትና እንዲሁም 3 የእስልምና እምነት በዓላት ሲሆኑ ከዚህ ቀደም ከነበረው ዝርዝር ውስጥ የተደረገ ለውጥ የለም። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ የምናልፈው ወደ ስፖርት ዘገባዎች ነው። ኬኔዲ አባተ።
በጋና ሲካሄድ የነበረው 13ኛው የአፍሪካ ጨዋታዎች ውድድር ቅዳሜ ዕለት ፍጻሜውን አግኝቷል። በውድድሩ ላይ በ9 የስፖርት አይነቶች የተሳተፈችው ኢትዮጵያ 8ኛ ደረጃን ይዛ አጠናቃለች። በተለያዩ የአትሌቲክስ ዘርፎች 47 ወንድና 40 ሴት በድምሩ 87 አትሌቶችን ያሳተፈችው ኢትዮጵያ በተለያዩ ርቀቶች 7 ወርቅ፣ 7 ብርና 4 ነሐስ በድምሩ 18 ሜዳሊያዎችን አግኝታለች። በቦክስ ውድድር ደግሞ በሴቶች 52 ኪሎ በቤተልሔም ገዛኸኝ እና በ66 ኪሎ በቤተልሔም ወልዴ የወርቅ ሜዳሊያ፣ በወንዶች 75 ኪሎ ደግሞ በነቃ ተመስገን የነሐስ ሜዳሊያ ተገኝቷል። ኢትዮጵያ በአጠቃላይ በዚህ ውድድር ላይ 9 ወርቅ፣ 8 ብርና 5 ነሐስ በድምሩ 22 ሜዳሊያዎችን በማግኘት 8ኛ ሆና አጠናቃለች። 13ኛውን የአፍሪካ ጨዋታዎች በበላይነት ያጠናቀቀችው ግብጽ ስትሆን 102 የወርቅ ሜዳሊያዎችን ጨምሮ በአጠቃላይ 191 ሜዳሊያዎችን ጠቅልላ ወስዳለች። ናይጄሪያና ደቡብ አፍሪካ በቅደም በመከተል ሁለተኛና ሶስተኛ የወጡ ሀገራት ናቸው። በ13ኛው የአፍሪካ ጨዋታዎች ላይ ከ54 የአህጉሪቱ ሀገራት 5000 የሚጠጉ አትሌቶች በ29 የስፖርት አይነቶች ተወዳድረዋል። የአፍሪካ ጨዋታዎች ውድድር ከዓለም የኦሎምፒክ ጨዋታዎች አስቀድሞ በየአራት አመቱ የሚካሄድ አህጉራዊ ውድድር ነው። በአርሊንግተን ቴክሳስ ትራንት ምሽት በተካሄደው የሰሜን መካከለኛው አሜሪካና የካሪቢያን እግር ኳስ ኮንፌዴሬሽን ኮንካካፍ የኔሽንስ ሊግ የፍጻሜ ጨዋታ የዩናይትድ ስቴትስ የወንዶች ብሔራዊ ቡድን ሜክሲኮን 2-0 በማሸነፍ ዋንጫውን አንስቷል። በታይለር አዳምስና ጂዮ ሬና ግቦች ነው ዩናይትድ ስቴትስ ዋንኛ አህጉራዊ ተቀናቃኟን በመርታት ለሶስተኛ ተከታታይ ጊዜ የኮንካካፍ ኔሽንስ ሊግ ዋንጫን ያነሳቸው። የማሸነፊያ ግቦቹን አዳምስ በ45ኛው ደቂቃ ላይ ሲያስቆጥር ሬና በ63ኛው ደቂቃ አስቆጥሯል። ዩናይትድ ስቴትስ በ2021 የመጀመሪያውን የኔሽንስ ሊግ ዋንጫ ሜክሲኮን በማሸነፍ ሁለተኛውን ደግሞ በ2023 ካናዳን በማሸነፍ አንስታለች። ሶስተኛ ተከታታይ ዋንጫዋን ባሳካችበት የትራንቱ የፍጻሜ ጨዋታ ላይ የሜክሲኮ ደጋፊዎች ግብረ ሰዶማውያንን የሚያወግዝ ዝማሬ በማሰማታቸው ምክንያት ጨዋታው ሁለት ጊዜ ተቋርጦ እንደነበር የአሶሺየትድ ፕሬስ ዘገባ ያመለክታል። የሰሜን መካከለኛ አሜሪካና የካሪቢያን እግር ኳስ አስተዳዳሪው አካል ኮንካካፍ አድሏዊ ዝማሬውን በማውገዝ መግለጫ አውጥቷል። በዝማሬው ተሳትፈዋል የተባሉ በርካታ ደጋፊዎች ከሜዳ እንዲወጡ መደረጉም በዘገባው ተገልጿል። ከዝነኛ እግር ኳስ ተጫዋቾች አንዱ የሆነው ብራዚላዊው ሮቢኒዮ በአስገድዶ መድፈር የተፈረደበትን የ9 ዓመት እስራት ባለፈው ሳምንት ጀምሯል። እንደ አውሮፓውያን አቆጣጠር በ2017 የጣሊያን ሚላን ፍርድ ቤት ሮቢኒዮና ሌሎች 5 ብራዚላውያን የ22 ዓመቷን አልባኒያዊት ሴት በምሽት ክበብ ውስጥ ከሰከረች በኋላ በቡድን በመድፈር ወንጀል ጥፋተኛ ብሏቸዋል። ብራዚል ዜጎቿን ለውጭ ሀገር አሳልፋ የማትሰጥ በመሆኑ የቀድሞው የብሔራዊ ቡድን የማንቸስተር ሲቲ፣ የሪያል ማድሪድ እና የኤሲ ሚላን ተጫዋች የእስር ቅጣቱን በሀገሩ እንዲወጣ የብራዚል ዳኞች ረቡዕ ዕለት ወስነዋል። የጣሊያኑ ፍርድ ቤትም ሮቢኒዮ በትውልድ ሀገሩ እንዲታሰር በ9-2 ድምጽ ወስነዋል። ይህን ተከትሎ የብራዚል ፖሊስ ተጫዋቹን ሐሙስ ዕለት በቁጥጥር ስር ማዋሉን ሮይተርስ ዘግቧል። ሮቢኒዮ በአውሮፓውያኑ ጥር 2013 ሚላን ውስጥ የ22 ዓመቷን አልባኒያዊት ሴት በቡድን አስገድዶ መድፈር ላይ ተሳትፏል የሚለውን ክስ ውድቅ አድርጓል። ድርጊቱን በስምምነት መፈጸሙን በመግለጽ እስካሁንም ወንጀለኛ አይደለሁም በማለት ላይ መሆኑን ሮይተርስ ዘግቧል። ጠበቃው ሆዜ አልክሚን ይግባኝ በመጠየቅ ደንበኛቸውን ከእስር ቤት ለማስወጣት እንደሚሰሩ ለጋዜጠኞች ተናግረዋል። ለሀገሩ 100 ጨዋታዎችን ያደረገው የ40 ዓመቱ ሮቢኒዮ ወንጀሉ በተፈጸመበት ወቅት ለጣሊያኑ ኤሲ ሚላን እየተጫወተ ነበር። ፊፋ በነገው ዕለት ማክሰኞ በፒዮንግያንግ ሊደረግ የነበረውን የሰሜን ኮሪያና የጃፓን የዓለም ዋንጫ ማጣሪያ ጨዋታ ሰርዟል። የዓለም እግር ኳስ አስተዳዳሪው አካል ፊፋ ቅዳሜ ዕለት በሰጠው መግለጫ የማጣሪያው ጨዋታ እንዳይካሄድ እንዲሁም ለሌላ ጊዜ እንዳይተላለፍ ወስኗል ሲል አሶሺየትድ ፕሬስ ዘግቧል። ለዚህም ምክንያቱ ጨዋታውን በዋና ከተማዋ ፒዮንግያንግ አላስተናግድም ያለችው ሰሜን ኮሪያ ሌላ አማራጭ ቦታ ማዘጋጀት ስላልቻለች ነው። ፊፋ ጨዋታውን ለሌላ ጊዜ ለማራዘም የሚችል በት አማራጭ በጊዜ መቁጠሪያው ላይ እንደሌለው ማስተውቋል። የተፈጠረው ጉዳይ ወደ ዲሲፕሊን ኮሚቴ ይመራል ያለው ፊፋ ሰሜን ኮሪያ የ3-0 የፎርፌሽን ፈት ቅጣት እንደሚጣልባት ተቆሟል። ጃፓን ባለፈው ሐሙስ በቶኪዮ በተካሄደው የመጀመሪያ ዙር ጨዋታ ሰሜን ኮሪያን 1-0 አሸንፋለች። በኢሲያ የዓለም ዋንጫ ማጣሪያ በምድብ 2 ተደልድላ በመሳተፍ ላይ የምትገኘው ሰሜን ኮሪያ እስካሁን ከሜዳዋ ውጪ ካደረገቻቸው 3 ጨዋታዎች ውስጥ አንዱን አሸንፋለች። አገሪቱ ለ1966 እና 2010 የዓለም ዋንጫዎች አልፋ እንደነበር ዘገባው አስታውሷል። ሰሜን ኮሪያ ጃፓንን በሀገሯ ዋና ከተማ ማስተናገድ ያልቻለችው በምን ምክንያት እንደሆነ አለመግለጿን የእስያ እግር ኳስ ኮንፌዴሬሽን አስታውቋል። ሰሜን ኮሪያ ለጃፓን ጥላቻ አላት በማለት ለነገ ተይዞ በነበረው ጨዋታ ላይ ለመታደም ደጋፊዎች ወደ አገሪቱ እንዳይሄዱ የጃፓን መንግስት በውጭ ጉዳይ መስሪያ ቤቱ በኩል አስጠንቅቆ ነበር። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ ተመልካቾቻችን እኛም ለዛሬ ያዝናቸውን እዚህ ላይ ፈጽመናል። የደንገረመው መስተናደውን በመምራት ብርሃን ኃይሉ በቅንብሩ ከመላው አሜሪካ ድምጽ ስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ጤና ይስጥልን።